ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
አብሮኝም ደግሞ ለሚመጡ ሰዎች አጠገብ ያሉትን ስጠይቅ ማንም ፈቃደኛ አልነበረ። እቺ አብሮ መኖር ደግሞ ከእኛ አብሮን ካለለ ሰው ጋር ተዋውቆ ለመኖር ደግሞ የሚያስችል ምንም ፕላትፎርም ስላልነበር እኔም እንደዛ እኖራለሁ ብዬ ስላላሰብኩ በነበረበት ወቅት ምንም በቃ መፍትሄ እንደሌለው እና የተሻለ ገቢ ሳገኝ ማደርገው ነገር እንደነበረ ነበር የማስበው።
ኢትዮጵያ ውስጥ ብዙም ያልተለመደውን የመኖሪያ ስፍራ መጋራት ወይም የሩሜት ባህልን ለማስተዋወቅ ያለመ መተግበሪያ በስራ ላይ ውሏል። ከዚህ መተግበሪያ በስተጀርባ ያሉ ፈጣሪ ወጣቶች የምሽት እንግዳዎቻችን ናቸው። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማሪ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁ እንድታመሹ አስቀድሜ ጋብዛለሁ። መልካም ቆይታ። ኢትዮጵያ ውስጥ ብዙም ያልተለመደውን የመኖሪያ ስፍራ የመጋራት ወይም ሮሜት ፍላትሜት ይባላል በእንግሊዝኛው አጠራር ባህልን ለማስተዋወቅ ያለመ መተግበሪያ በስራ ላይ ውሏል። አብሮ የተሰኘው መተግበሪያ ከዕለት ተዕለት እየጨመረ የሚገኘውን የቤት ክራይ ዋጋ ለመመከት ወጣቶች አማራጭ የመኖሪያ ስፍራዎችን በአብሮነት እንዲያስሱ ለመርዳት አልሟል። ከዚህ መተግበሪያ በስተጀርባ ያሉ ወጣቶች የምሽት እንግዳዎቻችን ናቸው። ራሳቸውን በማስተዋወቅ ይጀምራሉ።
ኢየሩሳሌም ክንፈ እባላለሁ። በኢንፎርሜሽን ሲስተም ባችለርስ ከአገኘው በኋላ በተለያዩ ድርጅቶች ውስጥ በቴክኖሎጂ ነክ ስራዎች ላይ ሰርቻለሁኝ። በቅርቡም በአይቲ ቢዝነስ አናሊስትነት እና እንዲሁም በአይቲ ፕሮጀክት ማኔጀርነት የተለያዩ ፕሮጀክቶች ላይ ሰራ ቆይቻለሁ። አሁን በዚህ ሰዓት የሁለተኛ ዲግሪ ለመማር ተዘጋጅቻለሁ።
ኦስማን ወለላ እባላለሁ። ኮምፒውተር ሳይንስ ከማይክሮሊንክ ኮሌጅ ተመርቄ ለባለፉት 3 ዓመታት በተለያዩ ስታርታፕ ካምፓኒዎች የአንድሮይድ ዴቨሎፕመንት ሮል ወስጄ የሞባይል አፕሊኬሽኖችን እየሰራሁ ይገኛለሁ። ከኤችአር ሲስተሞች ጀምሮ እንደ ትራንስፖርቴሽን የሆኑ አፖች እና ሎጂስቲክስ የሚሰራ አፕ በማመዘግ እስካሁን ፕሮፌሽናሊ እየሰራው ነው።
ሁለታችሁንም በጣም ነው አመሰግነው። በቅርቡ እንግዲህ አብሮ የተሰኘ መተግበሪያ አውታር ለተጠቃሚዎች አቅርባችኋል። በዋነኝነት ደግሞ በአሁኑ ጊዜ ኢትዮጵያ ውስጥ ያለውን የኪራይ ቤት ፍለጋ ለማቃለል አብሮነትና ተጋሪነትን ለማበረታታት እንዳሰበም እየሰማን እንገኛለን። ይህንን መተግበሪያ ለምንድን ነው መፍጠር የፈለጋችሁ? አውታሩን እንድትፈጥሩ የገፋፋችሁ ምክንያት ምንድን ነው የሚለውን እስቲ ባጭሩ ንገሩ።
እኔ አይዲያ የመጣልኝ የነበረው ሲስተር ኦፖርቹኒቲ አግኝታ ወደ አሜሪካ ትምህርት ሄዳ ነበር እና እዛ ስትሄድ ማለትም ቤተሰብ ምናምን ነገር አልነበረንም። ለዚህ ልጇ ነበረች ቤት ምናምን ነገር እያፈለገች ነበረው እና የዛኔ አፖችን እያየን ነበር። ቤተሰብ አንድ ላይ ሆነን ለማግኘት እየሞከርን ነበር። አብዛኛው በፌስቡክ ነበር ያገኘ ነው። ለዚህ ስናየው ይሄ ኢሹ እዛም አለ። ምክንያቱም ከሲቲ ውስጥ አይደለም የሄደችው የነበረው። እኛም ጋር ይጠቅማል ብዬ አሰብኩኝና እሱን አይዲያ አመጣው። ግን የሆነ ራፍ የሆነ አይዲያ ነበር። የጄ ደግሞ ሞር ኮንክሪት የሆነ ልክ ስትሰማው እሷ የያዘችው አይዲያ አለ። እሷ ትቀጥላለች።
እኔም ተመርቄ ወደ ስራ አለም በገባሁበት ጊዜ ተከራይቼ መውጣት ፍላጎት ነበረኝ። ግን በዛ ጊዜ ምንም ስላለውም ሁኔታ የማውቀው ነገር አልነበረም። የት ሄጄ እንደምፈልግ እንደማገኝ እና በዛ ጊዜ ነበረ ተቸግሬ በነበርኩበት ጊዜ ነበረ ፕላትፎርም እንደሚያስፈልግ ሳስብ የነበረው። ግን መስራቱን ብዙም አታስበውም ነበረ ኦስማን አይዲያውን ይዞ እስኪመጣ ድረስ። ከዛ እንደ ሁለተኛ ደግሞ የገጠመኝ ችግር ምንድን ነበረ? ተመርቄ እንደወጣው ያለኝ ደግሞ ብቻዬን ለመኖር የሚያስችል አልነበረም። ከጓደኞችም በስልክም ሁሌ እንደምናደርገው በደላሎች የሚመጡት ደግሞ ቤቶችን ደግሞ ሳይ ብቻዬን ከደሞዜ የከፈልኩ ለመኖር የሚያስችለኝ ስላልነበረ በጊዜው አብሮኝም ደግሞ ለሚመጡ ሰዎች አጠገብ ያሉትን ስጠይቅ ማንም ፈቃደኛ አልነበረም። እቺ አብሮ መኖር ደግሞ እኛ አብሮን ካሌለ ሰው ጋር ተዋውቆ ለመኖር ደግሞ የሚያስችል ምንም ፕላትፎርም ስላልነበር እኔም እንደዛም ይኖራልን ብዬ ስላላሰብኩ በነበረበት ወቅት ምንም በቃ መፍትሄ እንደሌለው እና የተሻለ ገቢ ሳገኝ ማደርገው ነገር እንደነበረ ነበር ማስበው። ግን ኦስማን ይህን አይዲያ ይዞ ሲመጣ በደንብ ደስ ብሎኝ አብረን ለመስራት ችለናል።
ይዛችሁት የመጣችሁት ሀሳብ ኢትዮጵያ ውስጥ ብዙም ያልተለመደ፣ እኔ በምኖርበት ዩናይትድ ስቴትስም ሆነ በሌሎች ሀገራት ግን ሲሰራበት የኖረ ነገር ነው። ይሄም ባህል ለማስለመድ ባህሉን ማስለመድ ብቻ አይደለም፣ መተግበሪያን እንደ ዋነኛ ድልድይነት በመጠቀም የሚታየውን ችግር ለመቅረፍ የምታደርጉት ጥረት ምን ያህል መንገድን ሄዳችሁበት? ምን ያህል አስፈታኝ ነበረ?
ያው እንደ አልከው ትንሽ አሁን በተለይ ባለንበት ጊዜ እንዲህ አብሮ የመብላቱ እንትን የተለመደ ቢሆንም ኢትዮጵያ ውስጥ ግን አብሮ መኖር በቅርብ ከማናውቀው ሰው ጋር ብዙም የተለመደ ነገር አይደለም። ግን ከዚህ በፊት በነበሩት ጀኔሬሽኖች እኔም እሰማ ነበረ የደባል በራሱ ችሎ የማይቆም ሰው ለተወሰነ ጊዜ ዘመድም እዛኔም ቢሆን በእርግጥ የተወሰነ ትውውቅ ይጠይቃል፣ ግን ዘመዶቹ ጋር በሰው ተፈልጎለት ያለውን የሊቪንግ ኮስት የመኖሪያ ገንዘብ አንድ ላይ ተካፍሎ እየከፈለ የሚኖርበት ባህል ነበረ። እሱንም ለሰዎች በማስረዳት ሙሉ ለሙሉ ከውጭ የመጣና አዲስ የሚባል ሳይሆን ኢትዮጵያ ውስጥም ኢትዮጵያውያን ሲጠቀሙት የነበረ ግን እየጠፋ የሄደ ነገር ነው። አሁን ግን በጥሩ አጋጣሚ እንደሆነ ይሄኛውን የኛ ያመጣ ነው የአብሮ ፕላትፎርም እሱን ለማስረዳት ሞክረናል። የተለያዩ ኢቨንቶች ላይም ስንሄድ የምናደርገው ከሰዎች በደንብ ፊድባክ ለመሰብሰብ እንሞክራለን። ትንሽ አንዳንዶቹ ይከብዳቸዋል፣ ግን አሁን ያው እንደገለጽከው የኑሮ ውድነት በጣም ጣራ እየነካ ያለበት ጊዜ ነው ያለ ነው። በሱም የተነሳ ሰዎች በደንብ ኦፕን ሆነው አሁን ላይ ሀሳቡን ወደ መቀበል ትንሽ እየሄዱ ነው። ግን ስቲል አሁን ትንሽ እንደ ችግር የሚያነሱልን የሴኪሪቲ ችግር ነው። እንዴት እናውቀዋለን ያ ሰው? አሁን ላይ በሶሻል ሚዲያዎች የሚሰሙት ነገሮች ስላሉ ማንነታቸውን ወይም ደግሞ እንዴት ማረጋገጥ የሚባለው ነገር ነበረ ችግሩ። የእነሱን ፊድባክ ወስደን አሁን የመጨረሻውን ላውንች ከወራት በፊት ያደረግነው ላውንች ላይ ምንድን ያደረግነው አሁን ሰፖርት ማድረግ በቻልነው ቴክኖሎጂ የቬሪፊኬሽን ሲስተም ሴት አድርገናል። እሱም ሁሉም ዩዘሮች የመታወቂያ ካርዳቸውን አፕሎድ አድርገው ሰልፊ ተነስተው ነው ወደ ፕላትፎርሙ ጆይን የሚያደርጉት። ራሳቸውንም ይሁን የመኖሪያ ቦታቸውን መለጠፍ በተግበሪያው ላይ በሚፈልጉበት ጊዜ ማለት ነው።
የጋቢና ቪኦኤ የዛሬ ምሽት እንግዶች የአብሮ አውታር መስራቾች ኢየሩሳሌም ክንፈና ኡስማን ወለላ ናቸው። ከእንግዶቻችን ጋር ያደረግነው ውይይት ይቀጥላል። ላፍታ ግን አውታሩን ከተጠቀሙበት ሰዎች ጥቂት እንስማ።
ኢትዮጵያ ውስጥ መሰል አገልግሎቶች ብዙም የሉም። የክሬ ተጋሪና የመኖሪያ ስፍራ ለምፈልገው እኔ ይሄ ገዳቢ ነበር። የክሬ ተጋሪ እንደምፈልግ በሊንክድን አውታር ላይ ማስታወቂያ መለጠፍ ጀምሬ ነበር። የኋላ ኋላ ግን ከቡድኑ አባላት መካከል አንድ መተግበሪያ አለን፣ ለምን ማስታወቂያውን በዚያ አታጋራውም አሉኝ። በዚህ አማካኝነት ነው ከአውታር ጋር ልተዋወቅና የክሬ ተጋሪ መልእክቴን በዚያ ላስተዋውቅ የቻልኩት። እንደሚመስለኝ ቤትን ከማያውቁት ሰው ጋር ተጋርቶ የመኖር ጽንሰ ሐሳብ ኢትዮጵያ ውስጥ ብዙም የተለመደ አይደለም። በዚህ ምክንያት ሳይሆን አይቀርም በአውታሩ ላይ የበዛ ፍሰት የለም። የበዛ የተጠቃሚዎች ፍሰት ኑሮት ሰዎች የኪራይ ተጋሪ የሚያገኙበት የተለመደ አውታር እንዲሆን ነው ምኞቴ።
ባለበት የተሻለ አማራጭ ያለው ምክንያቱም አትሊስት አክቲቭ አብዴት ስለሚደረግ ከሌሎቹ ተመሳሳይ እንዳሁን አትሊስት ለቤት ኪራይና ለቤት ቲቪ ጠለ ከሚሰሩ ሌሎች ተመሳሳይ መተግበሪያዎች ትንሽ ለቤት የሚያደርገው ኮንስተንት የሆነ አፕዴት ስላለ ጊዜው ልጆችም ተጠቃሚ ምናምንም የተለያዩ ኢንፎርሜሽኖች እዛ ላይ አፕዴት ስለሚደረጉ ከረንት የሆኑ ነገሮችን የማግኘት ትንሽ የተሻለ አማራጭ ይዞ መጥቷል።
ሀሳባችሁን የሰጡን ሃንስ ጋርበን እና ሚካኤል መኮንን ናቸው። አሁን እናንተ የጀመራችሁት አውታር ይሄ መልኩ ምን አይነት ችግሮችን ነው በዋነኝነት እንዲቀርፍ የምትፈልጉት?
አንድ የምናምነው ነገርኛ የሪሶርስ ብዙ ሪሶርሶች አሉ። እነዛን ሪሶርሶች ግን አንድ ላይ ሼር አድርጎ መጠቀም አለብን ብለን ነው የምናምነው። ፕላትፎርም ላይ ልንተገብር የቻልነው ሀሳብ እሱ ነው በሀሳብ ደረጃ። ከዛ ግን አውርደን የስፔስ ወይም የቦታዎችን ሼር ማድረግ መኖሪያ ቦታዎችን ሼር ማድረግ የሚለውን ይዘን የተነሳ ነው። በዛ የተነሳ ነው እና እነዚህ ያጠሩ የሚመስሉ ሪሶርሶችን ሼር በማድረግ የተሻለ ህይወትን መምራት እንችላለን። ከዛም ደግሞ ባሻገር በተለይ ወጣቶች ለወጣቶች ራሳቸውን ችለው እንዲቆሙ እኔም ከተወሰነ ዓመት በፊት በቦታ ውስጥ ለመጣት በደርጋለሁ። የተሻለ መኖሪያ ቦታ ብቻቸውን ለመያዝ የሚከብድበት ያለበት ቦታ ስለሆነ ያለው አንድ ላይ ተጋርተው መኖሪያ የቤት ኪራይ ክፍያ እንዲሁም ደግሞ የሊቪንግ ኮስታቸውን ሼር አድርገው እንዲሁም የስራውን ኃላፊነት ሁሉንም ተጋግዘው የተሻለ የሚባል ቦታ እንዲደርሱ ወይም ደግሞ እንዲሄዱ ጥሩ ሰፖርት ስለሚሆናቸው እሱን የሚሰጥ ሊንክ የሚያደርግ ሰዎችን እንዴት ነው የሚያገናኝ ፕላትፎርም ነው የሚሆነው።
ቆይታችንን ከማጠቃለላችን በፊት አንድ የመጨረሻ ጥያቄ፣ ኢትዮጵያ ውስጥ አሁን እየተሟሟቀ ያለ በወጣቶች ዘንድ የተጀመረው ፈጠራ ሂደት አለ። የተለያዩ የቴክኖሎጂ ውጤቶችን ይዘው ወደፊት የሚመጡ ወጣቶችን እያየን ነው። ይሄ እንቅስቃሴ እንዲጠናከር ምን መደረግ አለበት ብላችሁ ታስባላችሁ? እናንተስ እንደ ዋናነት የገጠሟችሁ የኢንዱስትሪው ፈተናዎች ምንድን ናቸው? ምንስ ሊደረግ ይገባል?
በጣም ትልቅ ብለን የምናስበው ችግር የገጠመኛ ሰፖርት፣ የቴክኒካል ሰፖርት ነው። ማለትም የኢንስቲቱሽናላይዝድ የሆነ ሲስተም የለም እዚህ ሀገር ውስጥ። ለዚህ እሱን አድቫይዝ የሚያደርጉ እንደ ሎየሮች ካምፓኒ ሴታፕ እንዴት እንደሚደረግ፣ ሪሶርሶች እንዴት መጠቀም እንደምንችል የሚነግረን የሆነ አካል ቢኖር ላይክ ሰፖርት ቢኖር በዛ ቲንክ በጣም የሚጠቅመው ለስታርታፖች እሱ መሰለኝ። አይዲያ ሁሉም ሊኖር ይችላል፣ ግን ኮንክሪት የሆነ ነገር ለማምጣት ይሄ ሰፖርት ከሌለ በጣም በጣም ያስፈልጋል።
የገጠሙ ችግሮች አሉ። ሁሉንም ማለት ይቻላል ስህተት እየሰራን ነው። ከእያንዳንዱ ፕሮሰስ ላይ የተራመድን የመጣ ነው። ግን እንደዛ ሳይሆን የተሻለ ደግሞ ከኛ በኋላ ለሚመጡ ሰዎች በደንብ ድጋፍ አግኝተው ጋይድ የሚደረጉበት እና በደንብ ድጋፍ የሚያገኙበት መንገድ ቢፈጠር ብለን እናምናለን። እኔ በግሌ የዲስራፕተርስ ዴን የሚባል ኮሚኒቲ ውስጥ አባልም ነኝ፣ እንዲሁም ደግሞ ኦርጋናይዝም አደርጋለሁ እዛ ኮሚኒቲ ውስጥ። እሱም በምረድቶኛል እንደዚሁ እንደኛው በዚህ ፕሮሰስ ውስጥ ከሚያልፉ ሰዎች ጋር በምን መንገድ የተሻለ ውጤት ለማምጣት መስራት እንችላለን የሚለውን ምክር አሁን በቅርብ ከስድስት ወር አካባቢ ጀምሮ በዛም ብዙ ሰፖርቶች ሳገኝ ነው ያለሁት እያገኝ ሆን ያለሁት። እንደነዚህ ኮሚቴዎች ግን ደግሞ ከመንግስትም ሊሆን ይችላል እንደዚህ ቴክኖሎጂን ከሚደግፉ ተቋማት በደንብ በስልጠናም ሜንቶርን በማድረግ ቢታገዙ የሚል ሀሳብ ነው ያለ።
ኢየሩሳሌም ክንፈና ኡስማን ወለላ፣ ከአሜሪካ ድምፅ አድማጮችና ተመልካቾች ጋር አጭር ቆይታ ስላደረጋችሁ በእጅጉ አመሰግናለሁ። የጀመራችሁ ትልቅ ቦታ ደርሶ ደግሞ ዳግም እንድንገናኝ ብዙ ነገሮች እንድናወራ እመኛለሁ። በጣም አመሰግናለሁ። መልካም ሁሉ ይግጠማችሁ።
በጣም
እናመሰግናለን።
ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። በመካከለኛው ምስራቅ የቀጠለው ጦርነት የመላ ዓለም መነጋገሪያ ከመሆን አልፎ የብዙሀንን ደጅ የሚቆረቁር ችግርም ሆኗል። ለመሆኑ በዚያ ያለው የሐማስና የእስራኤል ጦርነት ለአፍሪካ ቀንድስ ምን አይነት ስጋትን ደቅኗል? አስማማዋየ ነው ቀጣዩን ዝግጅት አጠናቅሯል።
ከሁለት ወራት በላይ ያስቆጠረው የእስራኤል ሐማስ ጦርነት ዳፋው ወደ ቀይ ባህር ተዛምቶ በኢራን እንደሚታገዙ የሚነገርላቸው የየመን ሁቲ ታጣቂዎች ከእስራኤል ጋር ግንኙነት አላቸው ባሏቸው በአካባቢ በሚንቀሳቀሱ መርከቦች ላይ ጥቃት እያደረሱ ይገኛሉ። ይህም ዓለም አቀፍ ንግዱን እያናጋው ስለመሆኑም እየተገለጸ ነው። በድሬዳዋ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት መምህርና ተመራማሪ የሆኑት ሱራፌል ጌታሁን ጦርነቱ የቀይ ባህርና የአፍሪካ ቀንድ ቀጣና አዳዲስ ለውጦችና ስጋቶች እንዲያስተናግድ እያደረገው ነው ይላሉ።
የእስራኤል ፍልስጤም ጦርነት በቀይ ባህር አካባቢ ላሉ ሀገራትም ጭምር ከፍተኛ የሆነ የጸጥታ ስጋት፣ የደህንነት ስጋት የፈጠረበት ሁኔታ ተከስቷል። የሚሆነው ምንድን ነው? በዚህ አካባቢ ያሉ የተለያዩ ፍላጎት ያላቸው አማጺ ቡድኖች አሉ። የመን ውስጥ ያለው ሁቲ አለ፣ እዚሁም እዚህ ሶማሊያ ያለው አልሸባብ አለ። ሌሎችም ታጣቂ ቡድኖች ይህን ለመልካም አጋጣሚ በመቁጠር ጥቃት የሚሰነዝሩበት ሁኔታ ፈጥሯል ማለት። ይሄ ደግሞ ቀጥታ በዚህ አካባቢ ያሉ ሀገራትም ጭምር አንድ የደህንነትና የጸጥታ ስጋት እንዲጋረጥባቸው አድርገዋል ነው የምለው። አካባቢው ካለው ከፍተኛ የኢኮኖሚ ጠቀሜታ አንጻር፣ ካለው ጂኦ ስትራቴጂ አንጻር ብዙ ክፍተቶች የተደቀነበት ነው። ይሄ በሀገራቱ ጭምር ሌላ አዲስ ክስተት እንዲደነቅ ያደረገ ሁኔታን ፈጥሯል።
ክስተቱ በቀጠናው የኃይል አሰላለፍ መዘበራረቅን አስከትሏል የሚሉት ደግሞ በውጭ ጉዳይ ኢንስቲትዩት የመካከለኛው ምስራቅ ከፍተኛ ተመራማሪ ነው ዶክተር መሐመድ ሰይድ ናቸው።
የኃይል አሰላለፍ መዘበራረቅን በማምጣቱ ቀጥተኛ የሆነ የደህንነት ስጋት አስከትሏል። ሁለተኛ የኢኮኖሚ ጂኦ ኢኮኖሚክስ የምንለው መልክዓ ምጣኔ ሀብታዊ ቀውስ እንደሚያስከትል እሙን ነው። ለምሳሌ ይሄ ጦርነት የሚቀጥል ከሆነ የነዳጅ አቅርቦት ላይኖር ይችላል። የነዳጅ አቅርቦት የዋጋ ንረት ሊያስከትል ይችላል። በሀገራቶች ኢኮኖሚ ላይ ከፍተኛ የሆነ ተጽዕኖ ሊኖረው ይችላል። ሁለተኛ የኃይል አሰላለፉ ተጠናክሮ ከመጣ የጎራ መከፋፈል ይመጣል። አገራቶች የኃይል ሚዛን ለማስጠበቅ ሲሉ አንዱን ሀገር መያዝ ሌላውን ሀገር ደግሞ ጠላት አድርጎ የመምጣትና በአጠቃላይ የማያባራ ቀውስና ጦርነት ውስጥ ሊያስገባ ስለሚችል ይሄ ጉዳይ በጥልቀት ሊታይ የሚገባና ጥንቃቄ የሚያስፈልገው መሆኑን መገንዘብ ይቻላል ነው። ስለዚህ ወታደራዊ የሚሆን ከኢኮኖሚያዊ አንጻር በምስራቅ አፍሪካ ላይ ከፍተኛ የሆነ ተጽዕኖ አለው። እንደምታውቀው ኢራኖች በ2017 በኋላ ፉክክር የሚያደርጉበት ቀጠና ነው ይሄና ከፍተኛ የሆነ ወታደራዊ ኢኮኖሚያዊ መዘዝ ሊያመጣ ስለሚችል ይህም በጥንቃቄ የሚታይ ሁኔታ ነው። የአፍሪካ ሀገሮችም ከፍተኛ የሆነ ኢኮኖሚያዊና ወታደራዊ መዘዝ አለው ነው።
ቀይ ባህር ላይ በሚተላለፉ የንግድ መርከቦች ላይ የሁቲ ታጣቂዎች የሚያደርሱት ጥቃት በአንዳንዶቹ የንግድ መርከብ ኩባንያዎችና ግዙፍ የነዳጅ ኩባንያዎች ላይ ስጋት አሳድሯል። ይህን ተከትሎም አሜሪካ በመከላከያ ሚኒስትሯ ሎይድ ኦስተን በኩል ለመርከቦቹ ጥበቃ የሚያደርግ ፕሮስፔሪቲ ጋርዲያን የሚል ስያሜ ያለው ዓለም አቀፍ ኃይል እንደሚቋቋም ይፋ አድርጋለች። ዶክተር መሐመድ እንደሚሉት ግን ይህ ሁኔታ የሁቲዎች ጥቃት ኢላማ የሚሆኑ ሀገራት ቁጥርን በመጨመር የቀጠናውን የደህንነት ሁኔታ ሊያወሳስበው ይችላል።
ነገሩ እየሰፋ መሄድና አሜሪካም አጋሮችን የማብዛት ሂደት ከመጡ በዚህ አጋር ውስጥ ያሉ ኃይሎች በሙሉ የጥቃት ኢላማ ሊሆኑ ይችላሉ ነው። አሁን ለምሳሌ ሳውዲን ብትወስድ፣ ጆርዳንን ብትወስድ፣ ዩናይትድ አረብ ኤሚሬትን ብትወስድ በዚህ አላያንስ ውስጥ መግባት አልፈለጉም። ምክንያቱም ሳውዲ አረቢያን ብትወስድ አሁን ለምሳሌ በ2018 በነበረው ጦርነት ብዙ ጥቅሞቿ ተጎድተዋል በሁቲ አማጽያኖች። ለምሳሌ አርማኮ የሚባለው የነዳጅ ካምፓኒዋ በሁቲ ሚሳኤልና ድሮን ተመተውባታል። ሁለተኛ እስራኤልና አሜሪካና ምዕራቡ በአጠቃላይ ለእስራኤል የሚሰጧትን ድጋፍ እነዚህ ሀገራቶች ደስተኞች አይደሉም። በዛ አሊያንስ ራሱ አልገቡም። አሁን በኦፕሬሽን ኦፍ ፕሮስፐሪቲ ጋርዲያን በተባለው አሜሪካውን በምታንቀሳቅሰው ሁኔታ ላይ እነዚህ ሀገራቶች አረብ ሀገራት ወሳኝ የምትላቸው እንደ ሳውዲ አረቢያ ያሉ ሀገራቶች ዝምታን ነው የመረጡ። ምክንያቱም ሁቲዎቹ የታጠቁት ቴክኖሎጂ በጣም ረጅም ርቀት ተምዝግዛግ ሚሳኤልን እንትን ስላሉ ኢላማ ላለመሆን እነዚህ ሀገራቶች ዝም ብለዋል ነው። ስለዚህ ኢትዮጵያም አሁን ስትወስደው በዚህ ኢላማ ውስጥ የምትገባበት ሁኔታ የለም ለጊዜው።
የፖለቲካል ሳይንስ መምህሩ አቶ ስራፊል በበኩላቸው ቀድሞንም አካባቢው የአያላን ሀገራት ወታደራዊ ክምችትና ፉክክር ያለበት ነው ይላሉ። የአሁናዊ ሁኔታ ደግሞ ኢትዮጵያ የምትገኝበትን ቀጠናን ለሌላ ዙር ወታደራዊ ፉክክርና ጣልቃ ገብነት ሊዳርግ ይችላል ሲሉ ስጋታቸውን ያጋራሉ።
ዛሬ ያለው የሁቲ አማጺ ቢሆንም ግን ነገና ከነገ ወዲያ አልሸባብም፣ ሌሎችም ደግሞ ሱዳን ላይ ያሉ አማጺ ቡድኖች በቀጥታ ለዚህ ቡድን ድጋፍ የሚሰጡበት ሁኔታ ስለሚፈጥር ይሄ ደግሞ ቀጥታ ከአካባቢው ካሉ ከፍተኛ የመከላከያ ክምችት ካላቸው ከነ አሜሪካ ጋርም አውሮፓ ህብረትም እንዲሁም ኢቭን ከሀገራቱ መንግስት ጋር ከፍተኛ የሆነ ግጭት የሚጎበት ሁኔታን ይፈጥራል። ይሄ በሚሆንበት ሰዓት ደግሞ በተለይ ከጀርባ ሆኖ ሁቲን ሲረዱ ያሉት እነ ኢራን በሌላ በኩል ጦር መሳሪያ በገፍ እንዲገባ ያደርጋል። በዚህ አካባቢ በሚንቀሳቀሱ አማጽያን እጅ ጦር መሳሪያ ስለሚገባ አካባቢው ሌላ ዙር የጸጥታ ስጋት ድህነት እንዲጋረጥበት ያደርጋል ማለት ነው። እና የአፍሪካ ቀንድ ብዙ ክሶች የሚያስተናግድ ከዚህ የሚያስተናግድበት ሁኔታ እና አሁን ደግሞ እንደዚህ አይነት ነገሮችን ይዞ የመጣበት ሁኔታ ነው ያለው። ይህ ደግሞ እንደዚህ ኢትዮጵያ ላሉ ሀገራት እንዲሁም ከባህር ከፍተኛ ወደብ የላትም አሁን በቀይ ባህር አካባቢ ያለው እንቅስቃሴ እንዲሁም በአገሪቷ ላይም ከፍተኛ ስጋትን ደህንነትን የሚደቅን ሁኔታን ይፈጥራል። ምክንያቱም የባህር ወደብ የሌለው ሀገር እስከመሆናችን አንጻር ደግሞ እንደዚህ አይነት እንቅስቃሴዎች በአያሉ መካከል የሚደረጉ በዚህ በአረብ እስራኤል ግጭትን ተከትሎ ቀይ ባህርን በበላይነት ለመቆጣጠር የሚያደርጉትና አሜሪካን እንዲሁም ሌሎች ሀገራት ለኢትዮጵያ ላሉ ሀገራት ደግሞ ከፍተኛ የሆነ ስጋት የሚፈጥሩበት ሁኔታ ያለው።
የኢትዮጵያ ንግድ መርከቦች በቀይ ባህር አካባቢ በስፋት እንደሚንቀሳቀሱ የሚገልጹት አቶ ስራፌል ሁኔታው እየተባባሰ ከመጣም የመርከቦቹ የደህንነት ስጋትን ጨምሮ ከፍተኛ የኢኮኖሚያዊ ችግሮችን በቀጠናው ማስከተሉ አይቀርም ይላሉ።
የኢትዮጵያ ንግድ መርከቦች በዚህ በቀይ ባህር አካባቢ ከፍተኛ የንግድ ልውውጥ የሚያደርጉ ናቸው። አሁን ላይ ባለው ሁኔታ እንግዲህ በኢትዮጵያም በውጭ ንግድ ላይ ከፍተኛ ተጽዕኖ ይፈጥራል ማለት ነው። ከዚህ ከባህር ጸጥታ ከአካባቢ ካለው ጸጥታ ሁኔታ ጋር ማለት ነው። ያ ደግሞ ከፍተኛ ኢኮኖሚያዊ ችግርን ለሀገራችን ለኢትዮጵያ የሚፈጥርበት ሁኔታ ለአካባቢ የሚፈጥርበት ሁኔታ ይፈጥራል። ቀላል አይደለም። በኢትዮጵያ ላይ ቀጥታ ተጠቂ የሚያደርጋት ስለሆነ አሁን ላይም በአካባቢውን ኢትዮጵያ ያሉ ሀገራትን የአካባቢውን ጸጥታ በጋር ማዕቀፍ በመሆን ሀገራቱን ለጋራ ዓላማ ለአካባቢውን ሰላምና ጸጥታ ከመጠበቅ አኳያ በመንግስታት በኩል መስራት አለበት ብዬ ነው የማስበው።
ዶክተር መሐመድ በበኩላቸው ኢትዮጵያን ጨምሮ የቀጠናው ሀገራት ለየትኛውም አካል ሳይወግኑ ሁኔታውን በጥንቃቄ በማየት ለጋራ መፍትሄ ሊሰሩ እንደሚገባ ይመክራሉ።
እስራኤልና የሐማስ ጉዳይ ከፍተኛ የሆነ ጉዳት ስላለው ቀጠናውን በመረበሽ ረገድ ይህን ለማስቆም የመጀመሪያው ተግባር መደረግ ያለበት የእስራኤልና የሐማስ ጉዳይ ወደ ሰላም የሚሄድበት እና የተኩስ አቁም ስምምነት የሚስማሙበት ሁኔታ መኖር አለ። በዘላቂነትም ዘላቂ ሰላም መምጣት አለበት ነው። አሁን በምስራቅ አፍሪካ በኩል ያለው ሁኔታ ስታይ በጣም ወሳኝ የሚሆነው ቀጠናቸውን መጠበቅ ነው። ሁለተኛ በዚህ አላያንስ ሲስተም ወይም አሰላለፍ ላይ ራሳቸውን ለጊዜው ማደል ያለባቸው እነ ሳውዲ በዚህ ሁኔታ ውስጥ ያልገቡበት ሁኔታ ይሄ እንቅስቃሴ በጣም አደገኛ መሆኑን በመገንዘብ ስለሆነ እኛም ደግሞ በቀይ ባህር በዚህ በምስራቅ አፍሪካው ያለው በሆርን ኦፍ አፍሪካ ያሉት ሀገራቶች ደግሞ ራሳቸውን ከመጠበቅ አንጻር አካባቢውን ቀጠናውን ከማረጋጋት አንጻር ጣልቃ ገብነት በሌለው መልኩ ከዚህ ከእስራኤልና ሐማስ አሰላለፎች ውጭ ሆነው ገለልተኛ ሆነው ነገሮችን ለጊዜው መቃኘት እንዳለባቸው እና በዚህ አይነት ሁኔታ አካባቢውን መጠበቅ እንደሚቻል ነው የሚታየኝ። ያው
በቀይ ባህር ላይ በሚደርሱ ጥቃቶች የተነሳ በርካታ የጭነት መርከብ ኩባንያዎች መርከቦቻቸው የጸጥታ ሁኔታ መፍትሄ እስከሚያገኝ ድረስ በአብየል መንደብ ሰርጥ ሳይገቡ ባሉበት ቁመው እንዲጠብቁ አዘዋል። የዩናይትድ ስቴትስ የጦር ኃይል ማዕከላዊ እዝ እንዳስታወቀው ደግሞ ሰኞ ዕለት ሁለት ተጨማሪ የመርከብ ጥቃቶች መድረሳቸውን ገልጿል። በጥቃቶቹ የተነሳ መርከቦቹ የዓለም አቀፍ ንግድ እንቅስቃሴዎች የሸቀጦችና የነዳጅ አቅርቦቶች ወሳኝ በሆነ መተላለፊያ መጠቀም እየተው በመምጣታቸው የአቅርቦቶች መዘግየትና የዋጋ መናር በዓለም አቀፍ ደረጃ እንዳይከሰት አስግቷል። አሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
አስማማውን አመሰግናለሁ። በመቀጠል አሉላ ከበደ በተገባደደው የአውሮፓውያኑ ዓመት አነጋጋሪ ከነበሩ የቴክኖሎጂ ክስተቶች ስለ አንደኛው ይነግረናል።
የተለያዩ ነገሮችን መፍጠር የሚያስችለው የሰው ሰራሽ ልህቀት አይነት በ2023 ከፍተኛ ተጽዕኖ ያደረገባቸውን የሙዚቃና የፊልም እንዲሁም የከፍተኛ ትምህርትና የፖለቲካ ማስታወቂያዎች ጨምሮ በበርካታ ኢንዱስትሪ ዘርፎች ሰርጎ ገብቷል። ከሁሉም ትልቁ ለውጥ ታዲያ በቀጥታ ከተጠቃሚዎች እጅ መግባት የቻለው የኮምፒውተር ፕሮግራም ባለሙያ ያልሆነ ማንኛውም የቴክኖሎጂው ተገልጋይ የጽሑፍ፣ የምስል፣ የቪዲዮ፣ የሙዚቃና የኮምፒውተር ሶፍትዌር ኮዶችን ማበጀት ያስቻለው ቻት ጂፒቲ ነው። ተማሪዎች ቴክኖሎጂውን በፍጥነት መላመድ መቻላቸው አንዳንድ መምህራንን ተማሪዎች የሚሰጣቸውን ትምህርት ተከታትለው ውጤት ከማምጣት ይልቅ ወደ ማጭበርበሩ ሊያዘነብሉ ይችላሉ የሚል ስጋት አሳድሮባቸዋል። መምህር ዶኒ ፒርስ ግን ከዚህ በተለየ መንገድ ነው የሚያዩት።
The idea of AI in education Definitely understand the concern, but I feel like there's going to be so much more good.
ሰው ሰራሽ ለቀት በትምህርት ውስጥ የሚያሳድረውን ተጽዕኖ አስመልክቶ ብዙዎች ያደረባቸውን ስጋት በትክክል ረዳሎ። ይሁንና እኛ እንደመምህራን እንዴት መጠቀም እንደሚበጅ ከተረዳን በኋላ በጣም ብዙ መልካም ነገሮች እንደሚፈጠሩ ይስማኛል።
ፒርስ ተማሪዎች ChatGPT-ን ተጠቅመው የተውኔት ድርሰት እንዲደርሱ ከዚህም ከዚያም በመስላቸው መንገድ ነካክተው የራሳቸው እንዲያደርጉት ነው ፍላጎታቸው።
The AI wrote us the entire script and we didn't even know there was going to be a robot and time.
ሙሉን ቃለ ተውኔቱን የሰው ሰራሽ ልህቀት ቴክኖሎጂው ጽፎልናል። ሮቦትና በጊዜ ውስጥ ወደፊት ወይም ወደኋላ መጓዝ የሚባለውን ሳቤ ያካተተ እንደሆነ እንኳን አናውቅም ነበር።
ሙዚቀኛዋ ሃሊ ሃርንዶን በበኩሏ ሰዎች በርሷ ድምጽ አማካኝነት በቀጥታ መስፈን የሚችሉበትን ሃሊ ፕላስ የተባለ የኮምፒውተር መተግበሪያ ሰራች። ይህንንም ሙዚቀኛ ፌር እንዲህ ታሳየዋለች። በሌላ በኩል አንድ ከዚህ ቀደም የማይታወቅ የቲክቶክ አዘውታሪም ተመሳሳይ ቴክኖሎጂ ተጠቅሞ Heart on My Sleeve የተሰኘውን ስመገናናዎቹን ድምጻውያን ድሬክንና ዘዩኬንድን ያስመሰለበትን ቁጥራቸው እጅግ በበዛ ተመልካቾች የታየ አዲስ ሙዚቃ ፈጠረ።
I think right now it seems really scary and I completely understand why people are
እንደሚመስለኝ አሁን ያለው ሁኔታ በጣም አስፈራቱና ሰዎች ለምን ስጋት እንዳደረባቸው ሙሉ በሙሉ ተረድቻለሁ። ይሁን እንጂ ለወደፊቱ ይህ በጣም ዘና ያለ ስሜት የሚፈጥርና ባለሙያዎቹም በጥበብ ስራቸው ላይ ያላቸውን የቁጥጥር አቅም ሙሉ በሙሉ እናጣለን ብለው እንዳይሰጉ የሚያደርግ ይመስለኛል።
በቴክኖሎጂው ታግዞ የሌሎችን ስራ ተጠቅሞ የሚፈጠር አዲስ ስራ ጉዳይ ለሆሊውድ ተዋናዮችና ደራሲያኑ አድማም ዋናው ምንሻ ነበር። ዱንካን ክራፕትሪ አየርላንድ በሆሊውድ ተዋናዮችና በፊልም ስቱዲዮዎች መካከለ የተካሄደውን ድርድር እንዲሳካ አግዟል።
What we needed was informed consent and fair compensation. Those were the key principles we were fighting for.
እንፈልግ የነበረው በመረጃ ላይ የተመሰረተ ስምምነት መድረስ መቻልና ለጥበብ ስራችን ትክክለኛውን ካሳ ማግኘት ነበር። የታገልንላቸው ቁልፍ መርሆችም እነኚህ ነበሩ። በተጨማሪም ሌላ መሰል ቴክኖሎጂ መፍጠር በሚያስችለው የሰው ሰራሽ ልህቀት አጠቃቀም ላይ ያሉ ገደቦች እነዚህ ሁሉ በዚህ ሁሉ ውስጥ ተካተዋል።
ይህ በእንግሊዘኛው አጠራር ጄኔሬቲቭ ኤአይ የተባለ ቴክኖሎጂ እንደ አውሮፓውያን ዘመን አቆጣጠር በ2024 ከሚካሄደው የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ በፊት የፖለቲካ ሰዎችን አስመስሎ የተሰራ የቪዲዮ ምስል ለእይታ በቅቷል። የቀድሞ ፕሬዝዳንት ዶናልድ ትራምፕ ተቀናቃኝ ከሆኑ የሪፐብሊካን ፓርቲ ወገኖች ጋር ግንኙነት ያለው አንድ ቡድን የተለቀቀና በዚሁ ቴክኖሎጂ አማካኝነት የተሰራ ቪዲዮ በበርካታ የሪፐብሊካን መራጮች ዘንድ እንብዛም ተወዳጅነት የሌላቸውን የቀድሞ የዋይት ሃውስ ዋና የሕክምና አማካሪ ዶክተር አንቶኒ ፋውቺን ሲያቅፉ የሚያሳይ ምስል ያካትታል። ፕሮፌሰር ጌዋንግ የስታንፎርድ ዩኒቨርሲቲ መምህር ናቸው። የቴክኖሎጂው ግስጋሴ በአንጻሩ ተቆጣጣሪዎች ከሚያደርጉት እርምጃ እየፈጠነ ነው ይላሉ። በዚሁም አማካኝነት ለአሜሪካ ድምፅ በሰጡት አስተያየትም ተከታዩን አመላክተዋል።
Before we even had a chance to really figure out what one thing really means, the next quote-unquote groundbreaking thing is upon us.
ገና አንዱን በትክክል ምን ማለት እንደሆነ እንኳን ለማወቅ እድል ከማግኘታችን በፊት የሚቀጥለው ተቀሳለው የሚቀጥለው አዲስ ፈጠራ ከችላል። ቁልፉ ጉዳይም የምንግባባበትን ስራችንን የምናከናውንበትንና የምናስተዳድርበትን መንገድ የሚመለከት ነው።
የፌደራል ህግ አውጪዎች በበኩላቸው በዚህ የሌሎችን ምስልና ድምጽ አስመስሎ በሚቀርብበት ዲፕ ፌክ የተሰኘ ቴክኖሎጂና በብሔራዊ ምርጫዎች ወቅት ጥቅም ላይ ሊውሉ የሚችሉ ሌሎች የማጭበርበሪያ ዘዴዎች አጠቃቀም ላይ የተነጣጠሩ እርምጃዎችን ይፋ አድርገዋል። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደንም በጥቅምት ወር የሰው ሰራሽ ልህቀት አጠቃቀም ጥበቃና ደህንነትን የሚወስኑ አዲስ መመዘኛዎች የሚደነግግ ፕሬዝዳንታዊ ትዕዛዝ መፈረማቸው ይታወቃል።
አብራችሁን ስላመሻችሁ እናመሰግናለን። መልካም ምሽት ይሁንላችሁ።